ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረሞ መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካሁን ሰዓት ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን።
ከአራት ዓመታት በፊት በሕክምናና እንዲሁም ደግሞ በትምህርት ዘርፍ ላይ ሲሰሩ በቆዩ የትዳር አጋሮች አማካኝነት የተመሰረተ ገባሬ ሰናይ ተቋም ነው። የተቋሙ አጋር መስራችና የቦርድ አባል ዶክተር ሰርካለም ግርማ በተለያዩ ጥናቶችና ምርምሮች ላይ አተኩሮ ሲሰራ በቆየው ኤሊክሰር የተሰኘ የግል ምርምር ተቋም በኩል የተገነዘቧቸውን ማህበራዊ ተግዳሮቶችና የመፍትሄ ክፍተቶች ለሩት ኤንድ ዊንግስ መመስረት መነሻ መሆናቸውን ይናገራሉ። ዶክተር ሰርካለም ተቋሙ የግብረገብ ትምህርት በስርዓተ ትምህርት ውስጥ እንዲካተት ጥረት ማድረጉን የገለጹ ሲሆን በተጨማሪም ደግሞ የምልክት ቋንቋ በሀገር አቀፍ ደረጃ የስራ መገልገያ እንዲሆን እንደሚጥሩም ተናግረዋል። ከእሳቸውን አነጋግሬ ያጠናቀርኩት ዘገባ ቀዳሚው ነው። ሩት ኤንድ ዊንግስ ከ20 ዓመታት በላይ በሕክምናና በትምህርት ዘርፍ ላይ ሲያገለግሉ በቆዩ የትዳር አጋሮች የተመሰረተ ገባሬ ሰናይ ተቋም ነው። የተቋሙ አጋር መስራች የሆኑት የጤና ባለሙያዋ ዶክተር ሰርካለም ግርማ በትምህርትና በጤና ነክ ርዕሰ ጉዳዮች ላይ በተደጋጋሚ ባለፉት ረዥም ዓመታት በስራ ላይ ላጋጠሟቸው ተግዳሮቶች መፍትሄ አመንጭ አካል ለመሆን በማሰብ ተቋሙን ከትዳር አጋራቸው ጋር መመስረታቸውን ይናገራሉ።
ይህንን ድርጅት ስንከፍተው በዋነኝነት ብዙ በማህበረሰብ ደረጃ የምናያቸው ብዙ ችግሮች አሉ። እንደዚህ በተቋም ውስጥ ደግሞ ሆነሽ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢዩት ወይ አስተዋጽኦ ታደርጊያለሽ ብዙ ነገር ላይ፣ ግን ደግሞ እንደዚህ ቢሆን እኮ ይህ ችግር በዚህ መልኩ ይፈታል ብለሽ ሁልጊዜ ጥያቄ የሚሆኑብሽ ነገሮች አሉ። ከአሰራርም ደረጃ አካባቢ ሊሆን ይችላል፣ ወይ ደግሞ ይህንን ችግር ይህን ማህበራዊ ችግር በዚህ መልኩ እኮ ብናረገው ከስር መሰረቱ ሊቀረፍ ይችላል ብለሽ የምታስቢያቸው ነገሮች አሉ።
ሩት ኤንድ ዊንግስ ገባሬ ሰናይ ተቋም ኤሊክሰር ከተሰኘ የጥናትና ምርምር ተቋማቸው ከሚገኝ 30% ገቢ በመደጎም ስራውን መጀመሩን የገለጡት ዶክተር ሰርካለም በዋናነት በትምህርቱ ዘርፍ ላይ ሀገር በቀል እውቀትን ለማዳበር ትኩረት አድርጎ እንደሚንቀሳቀስ ይናገራሉ።
ብዙ ጊዜ ስንሰራ በዓለም አቀፍ ተቋም የሚሆን በሌሎችም ተቋም ካለን ልምድኛ ችግሮች ብዙ ጊዜ ያው ውስብስብ ናቸው። የሚፈበት መንገድ ብዙ ጊዜ ወይ ተቋም ላይ ያተኩራል፣ ወይ ማህበረሰብ ላይ ያተኩራል፣ ወይ ግለሰብ ላይ ያተኩራል። እኛ የምናስበው ችግሮች ይፈታሉ፣ ማህበራዊ ችግሮች ይፈታሉ ብለን የምናስበው ሶስቱ ነገሮች አብረው ሲተሳሰሩ ነው። ግለሰብ መኖር አለበት። ትልቅ ችግር ለመፍታት የሚሆን ስልጣኔን ለማራመድ ግለሰቡ ትልቅ ሚና አለው። ይህንኑ ደግሞ ከዚሁ ያልተናነሰ ደግሞ ማህበረሰቡ ትልቅ ሚና አለው። ከዚሁ ደግሞ ያልተናነሰ ተቋማት ትልቅ ሚና አላቸው። ስለዚህ ሶስቱን አብረን ካላስተሳሰርን ችግር አይፈታም። ሰው የማህበረሰብን አቅም ማጎልበት አለብን፣ የግለሰብን አቅም ማጎልበት አለብን። እንደ ቀጣይነት ደግሞ እንዲኖሩ ተቋማትም በተመሳሳይ መልኩ አቅማቸው ነው። ማንኛውንም ፕሮጀክት ስንሰራ ሶስቱንም ነገሮች አብረን አድርገን ነው የምንሰራው።
ዶክተር ሰርካለም ሩት ኤንድ ዊንግስ በትምህርቱ ዘርፍ ላይ ትኩረት ካደረገባቸውና ካስመዘገባቸው ድሎች መካከል የግብረ ገብ ትምህርት በድጋሚ በትምህርት ስርዓት ውስጥ እንዲካተት መስራት አንዱ መሆኑን ይናገራሉ።
ኢትዮጵያ ትምህርት ስርዓት ያው የግብረ ገብ ትምህርት በፊት በተለይ በነበሩት ስርዓቶች የግብረ ገብ ትምህርት አልተካተተም ባለፉት 20 ዓመታት በላይ። አሁን ግን በዚህ አዲስ በተደረገው የስርዓተ ትምህርት ግን እንዲካተት አድርገናል እና እንዲካተት ደግሞ እንደ ግለሰብም እንደ ተቋምም አስተዋጽኦ አድርገናል። የጀመርነው እኛ በአንድ ልጅ ከ3 ዓመት እስከ 18 ዓመት ድረስ እስኪሆነው ድረስ የሞራል ትምህርት የምንሰጥበት በራሳችን ተነሳሽነት ማለት ነው የስርዓተ ትምህርት አዘጋጅተናል። አሁን ግን ወደ ተቋማዊ ግን ስናደርገው ሲንግስን ስንጀምር ግን ያልኩሽ ነገር የጀመርነው እንደ 10 ዓመት ከዛ በላይ ይሆናል። ያው ልጆቻችን ምክንያት ሆነው ለነሱም ግን ደግሞ ሰፋ ደግሞ አድርገን በተለይ ልክ ክረምት ላይ ትምህርት ሲዘጋ የተወሰኑ ልጆችን ማብረን እንደዚህ ወርቅ ወላጆች ጋር ሆነን ምንሰጠው ነበር። በዛ መልክ የሞከርነው እያደገ እየጎለበተ የመጣ አሁን ግን የበለጠ ተቋማዊ ያደረግነው በዚህ በሮትሲ እንድንግስ እኛ ምንድን ነው እንደ ዋና ፕሮጀክት ወይም ፍላግሽፕ ፕሮግራማችን ብለን ፕሮጀክታችን ብለን የምንይዘው አንዱ እሱ ነው።
በተመሳሳይ ተቋሙ በትምህርቱ ዘርፍ አካል ጉዳተኞችን ማካተት ላይ ትኩረት አድርጎ እንደሚሰራ የገለጹት ዶክተር ሰርካለም በተለይም መስማት የተሳናቸው ልጆችን የሚያሳድጉ ወላጆችና ቤተሰቦች ቋንቋውን መናገር እንዲችሉ ከማስተማር ባለፈም የምልክት ቋንቋም ሀገራዊ የስራ ቋንቋ እንዲሆንና መስማት የተሳናቸው በተለያዩ የስራ መስኮች ላይ እንዲሳተፉ ለማድረግ ተቋማቸው እየጣረ መሆኑን ይገልጻሉ።
ምልክት ቋንቋ እንደ አንድ የስራ ቋንቋ ኢትዮጵያ እንድትቀበልም ብዙ ሀገራት ተቀብለዋል። በዚህ ጎረቤት ሀገር ኬንያ ተቀብላለች። ወደ 80 ሀገራት በዓለማችን ውስጥ ተቀብለዋል። ስለዚህ አንድ ሰው ተምሮ መስማት የተሳነው ሰው ስራ ማግኘት ይችላል። እኛ ሀገር ግን እንደዛ አይደለም። ሰው እሱን ለማድረግ ሞክረን ነበር፣ ግን ስንሄድ አሁን አንድ የገጠመን ቻሌንጅ ምንድን ነው? ይሄ ለምሳሌ ይሄ የሚመለከተው መጀመሪያ ይሄ ከሌን ተቋሙ ትባያለሽ። ለምሳሌ ትምህርት ሚኒስቴር ትምህርት ሚኒስቴር ደግሞ ስትሄጂ አይ ይሄ እኮ ጉዳይ አካል ጉዳተኞች ጉዳይ የሚመለከተው የማህበራዊ ጉዳይ ሚኒስቴር ነው። እዛ ደግሞ ትሄጂ። ስለዚህ ብዙ ስራ ይፈልጋል። ግን ለውጥ ግን የምንፈልገው ለውጥ ግን ለማምጣት ግን ሶስቱ አካላት በጥምረት መስራታቸው ነው። ሶስቱ በመስራቱ ግን ወሳኝ ነገር ነው ማለት ነው።
ሩትን ዊንግስ ፕሮጀክት መርሲ ከተሰኘ ከሌላ ገባሬ ሰናይ ተቋም ጋር በመተባበር ሁሉን አቀፍ የገጠር ልማት ስራዎች ላይ በትምህርቱ ዘርፍ እየሰራም ይገኛል።
የትምህርት ስርዓቱ አተገባበር ላይ እናገዛለን፣ ጥናት በተደገፈ መልኩ ማለት ነው። ከዛ ተጨማሪ ደግሞ የመምህራንን አቅም ግንባታ ላይ በደንብ እንሳተፋለን። እንደዚሁም ደግሞ ብዙ ጊዜ የትምህርት ጥራት ለማሻሻል ሲባል ብዙ ጊዜ የሚታየው ያው ይሄ አሰስመንት ወይ ምዘና ብዙ ጊዜ አንሰራና አሁን የነሱ የምዘና ስርዓታቸውን በደንብ ቀጣይነትና ተከታታይነት ያለው እንዲሆን በማድረግ አሁን በተለይ እኛ ከነሱ ጋር መስራት ከጀመርን ወደ 2 ዓመት ሆኖናል። አሁን ውጤት እያዩበት ያለ ነው። በጣም ብዙ ውጤት እያዩበት ያለው ብዙ ተማሪዎቻቸውን ማሳለፍ የቻሉበት ያው ከትምህርት ጥራት ጋር ተያይዞ ያሉትን ነገሮች እየቀረፉ ያሉበት ነው። ያው በቀጣይ ማብረን የምንሰራበት ነው።
የሩት ኤንድ ዊንግስ አጋር መስራች ዶክተር ሰርካለም ግርማ ተቋማቸው በቀጣይ የጀመራቸውን ሀገር በቀል የመፍትሄ ሀሳቦች አፍላቂነትና አካቶ ትምህርት ስርዓት እንቅስቃሴዎች ላይ በሰፊው ጥረቱን እንደሚቀጥል አጋርቶኛል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
በዩናይትድ ስቴትስ የተማሪ የሆኑ ወጣቶች የሚመረቁበት ወቅት ላይ ነው የምንገኘው። እንዲሁም ደግሞ ወደ ዩኒቨርሲቲ የሚሸጋገሩበት ጊዜ ነው። ኢትዮጵያዊው አሜሪካዊ አዳጊ ወጣት የሁለተኛ ደረጃ ትምህርቱን በአስደናቂ ውጤት በማጠናቀቅ በዓለም አቀፍ ደረጃ ከፍተኛ ክብር በሚሰጣቸው 7 አይቪ ሊግ የሚሰኙ ትምህርት ቤቶች ውስጥ ተቀባይነትን አግኝቷል። ሃርቫርድ፣ የል፣ ፕሪንስተን፣ ኮሎምቢያ፣ ብራውን፣ ኮርኔል እና ፔንስልቬኒያ ዩኒቨርሲቲ ነው ተቀባይነት ያገኘው። ኤታን ፍጹም ርስቱንና ቤተሰቦቹን ያነጋገረችው ስመኝሽ የቆየናት ወደዛ ነው የምናልፈው።
Ethan Ristu, Silver Spring, Maryland. Refugee Action Team, BSA, International Relations Club, Mandarin Club, heading to Harvard University.
ከሜሪላንድ ግዛት ጆርጅታውን ፕሪፓራቶሪ ትምህርት ቤት የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ያጠናቀቀው ኤታን ፍጹም ርስቱ በዓለም አቀፍ ደረጃ ከፍተኛ ክብር ከሚሰጣቸው 8 የአይቪ ሊግ ዩኒቨርሲቲዎች ውስጥ ባመለከተባቸው 7 ዩኒቨርሲቲዎች ተቀባይነት አግኝቷል። ሃርቫርድ፣ የል፣ ፕሪንስተን፣ ኮሎምቢያ፣ ብራውን፣ ኮርኔል እና ፔንሲልቫኒያ ዩኒቨርሲቲ። ዩኒቨርሲቲዎቹ ውሳኔያቸውን ባሳወቁበት ቀን ኤታን ኮምፒውተሩ ፊት ተቀምጦ የተሰማውን ስሜት እንዲህ ይገልጻል።
So the way it worked is all of the Ivies came out on the same.
ሁሉም የአይቪ ሊግ ትምህርት ቤቶች ውጤት የሚያሳውቁት በአንድ ቀን ነው። ከዛ በፊት የሌሎች ኮሌጆች ውጤትን አውቄ ስለነበረ የነሱንም ውጤት ለማወቅ ጓጉቼ ነበረ። እየከፈትኩ ያለው ውጤቱ በዚህ መልኩ ይሆናል ብዬ አልጠበቅኩም ነበረ። ነገር ግን አንዱን ከፈትኩና ተቀብለውኛል ብዬ ተደሰትኩ። ከዛ ቀጥሎ ያለውን ስከፍትም ተቀብለውኛል። መጨረሻ ላይ የሆነውን ማመን አቅቶ ነበረ።
ከአይቪ ሊጎቹ ትምህርት ቤቶች በተጨማሪ እንደ ጆርጅ ታውን እና ዲዩክ ዩኒቨርሲቲ የመሳሰሉ ሌሎች ከፍተኛ እውቅና ያላቸው 5 የአሜሪካ ዩኒቨርሲቲዎችም ኤታንን ተቀብለውታል። የኤታን ምርጫ ግን ሃርቫርድ ዩኒቨርሲቲ በመሆኑ በመጪው አዲስ የትምህርት ዘመን የዩኒቨርሲቲውን ዓለም አቀፍ ግንኙነት የትምህርት ክፍል ይቀላቀላል። የወደፊት ህልሙ ደግሞ ህግ ማጥናት ነው።
ባለፈው ሚያዝያ ወር ላይ ዩኒቨርሲቲውን ሄጄ ጎብኝቻለሁ። ብዙ ተማሪዎችንም ታውቂያለሁ። በዩኒቨርሲቲው ስር የሚገኘው የኢትዮጵያና ኤርትራውያን ማህበርም በጣም ደስ ይላል። እኔ ግን ከትምህርት ቤቱ በጣም የወደድኩት ውስጣቸው ያለውን ተነሳሽነት ነው። ያየኋቸው በሙሉ ትልቅ ዓላማ ያላቸውና ትልቅ ቦታ ለመድረስ የሚጥሩ ናቸው። ዓለም ላይ ማሳካት የሚፈልጓቸው ትልልቅ ሀሳብ አሏቸው። እኔ ደግሞ ራሴን በእንደነዚህ አይነት ሰዎች መክበብ ነው የምፈልገው።
ይህ ብቻ አይደለም። ኤታን ሁለተኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎች ወደ ኮሌጅ ከመግባታቸው በፊት የሚፈተኑትን የትምህርት ብቃት መለኪያ ወይም ኤስኤቲ ፈተና 1600 በማግኘት የመጨረሻውን ከፍተኛ ውጤት ካገኙ እንደ የፌስቡክ ባለቤት ማርክ ዙከርበርግ ያሉ ጥቂት ግለሰቦች መካከል አንዱ መሆኑም ችሏል። በዩናይትድ ስቴትስ በየዓመቱ ፈተናውን ከሚወስዱ ከ2 ሚሊዮን በላይ ተፈታኞች ውስጥ ከፍተኛውን ውጤት የሚያስመዘግቡት 1% የሚሆኑት ብቻ ናቸው።
በፈተና ክፍል ውስጥ በነበርኩበት ወቅት እንዴት እንደምገልጸው አላውቅም፣ ግን ጥሩ ስሜት ይሰማኝ ነበረ። ለየት ያለ ስሜት ነው። ከፈተናው በፊት አስቀድሜ ብዙ ልምምድ አድርጌያለሁ። በኢንተርኔት ላይ ማግኘት የቻልኩትን ብዙ የሙከራ ፈተናዎች ሰርቻለሁ። ጠዋትም ማታም ትምህርት ቤት ከመሄዴ በፊትም ቅዳሜና እሁድም በቃ ባገኘሁት ጊዜ ሁሉ የሙከራ ፈተናዎችን ወስዳለሁ። ነገር ግን ዋና ፈተናውን የወሰድኩ ቀን ጥሩ ስሜት ነበረኝ። አባቴ ከፈተናው ቦታ ሊወስደኝ ሲመጣና እንዴት ነበር ፈተናው ሲለኝ 1600 የማገኝ ይመስለኛል አልኩት። ሲቀልድ ይሁን ታውቁ አላውቅም፣ ግን ብዙ ጊዜ ለራሴ ከፍ ያለ ግብ አስቀምጣለሁ። በኋላ ውጤቱን ሳገኘው ግን ማመን አልቻልኩም።
ከ2 አስርት ዓመታት በፊት ወደ አሜሪካ ከመጡ ኢትዮጵያዊ ወላጆቹ የተወለደው የ18 ዓመቱ ታዳጊ ኤታን ያገኘው ስኬት የልፋታቸው ዋጋ መሆኑን አባቱ አቶ ፍጹም ርስቱ ይናገራሉ።
በተወሰነ ደረጃ ጠብቄዋለሁ። አሁን ለምሳሌ ትንሽ ወደኋላ እንዳለግ ያደረገኝ ነገር ምንድነው? ኤርሊ ዲሲሽን አፕላይ አድርጎ ነበር ለየው early decision ላይ it's not binding እና deferral ውስጥ ገብቶ ነበር። ትንሽ እሱ ነገር ያዘኝ። ከዛ ብዙም ሆፕ አልነበረ ማለት የተወሰነ ነገሮች ሊኖሩት ይችላሉ። አንድ ሁለት ሶስት ላይጠፋም ይችላል። ግን ሰባቱንም ያገኛል ብዬ አልጠበቅኩም ነበር። ኢቨን የልንም አልጠበቅኩም ነበር። ግን ያው የል ኢቨን ሬግለር አፕሊኬሽን ሳይክል ውስጥም አክሰፕት አድርገውታል። አዎ ትልቅ ደስታ ነው። ቤተሰብም ትልቅ ልሽ የልፋት ዋጋችንም ነው፣ የእሱም ልፋት ነው፣ የቤተሰቡም። ይሄ የኛ የኔና የእናቱ ብቻ ሳይሆን የአያቶቹም የአክስቶቹም ልፋት አለበት።
ኤታን በተወለደበት ወቅት እናቱ የኤሌክትሪካል ኢንጂነሪንግ፣ አባቱ ደግሞ በጤና ኢንዱስትሪው የሜዲካል ኢሜጂንግ ተማሪዎች ነበሩ። በዚህ ምክንያት ዘወትር ከንባብና ከጥናት የማይለዩትን እናትና አባቱን እያየ ያደገው ኤታን ለትምህርት ፍቅር ያደረበት ከልጅነቱ ጀምሮ መሆኑን ነው አባቱ የሚገልጹት።
በሚገርምሽ ሁኔታ እስከ 5ኛ ክፍል ባለበት እስከ ፓብሊክ ስኩል እስካለበት ድረስ ከትምህርት ቤት ካለው አካደሚክ ሆምወርክም ወይም ክላስ ወርክም ወይም ስራ ውጭ ብዙ ኤክስትራ ነገሮች እንሰራ ነበር። ብዙ መጽሐፎች በጣም ያነብ ነበር። እንዲያነብ በጣም ገፋው ነበር። በጣም መጽሐፍ የሚያነባል። ከዛ ውጭ ኢቨን በቲቪ ደረጃ በሚባል ቲቪ አይቀርም ለልጆች መቼም፣ ከካርቶን ወይም ልጆች ፕሮግራም ከማየት ውጭ ብዙ ጊዜ የተወሰነ ጊዜ እንሰጠዋለን። ከዛ ውጭ ለምሳሌ እንደ ናሽናል ጂኦግራፊ፣ ሂስትሪ ቻናል፣ ዲስከቨሪ ቻናል እነሱ ላይ በጣም ትኩረት እናደርግ ነበረ። እንደ ፋሚሊም ቁጭ ብለን የምናየው እሱ ራሱ ጀነራል የሆነ እውቀቱን በብዙ መንገድ ከሳይንስ፣ ከሂስትሪ፣ ከጂኦግራፊ እና ከናቹራል ሪሶርስ ያሉትን የተለያዩ ኢንፎርሜሽኖችን በዛ መንገድ ማግኘት ይችላል። እንደ ኢንተርቴንመንትም ነው እንደ ትምህርትም ነው።
የኤታን ስኬት በትምህርቱ ላይ ብቻ የተገደበ አይደለም። በትምህርት ቤቱ የመሰናክል ሩጫ ተወዳዳሪ ሆኖ ውጤቶች አስመዝግቧል። በትምህርት ቤቱ ኦርኬስትራ ውስጥም ቫዮሊን ይጫወታል። ኤታን የትምህርት ቤቱ የጥቁር ተማሪዎች ማህበርና ዓለም አቀፍ ግንኙነት ክለብ ውስጥ ፕሬዝዳንት ነው። የትምህርት ቤቱን ለስደተኞች መብት የሚያቀነቅን ቡድን በመመስረት እስከ አሜሪካ ምክር ቤት ድረስ ሄዶም ተሟግቷል። ከትምህርት ቤቱ ውጭ ደግሞ በቅድስ ስላሴ ቤተ ክርስቲያንና በማህበረ ቅዱሳን ውስጥ በበጎ ፈቃደኝነት ከሚያገለግላቸው ተግባራት በተጨማሪ የኢትዮጵያና የኤርትራ ጥምረት ለትምህርት በተሰኘ ተቋም ስር ተማሪዎችን ያስጠናል። ኤታን እነዚህን ሁሉ ከትምህርቱ ጎን ለጎን ማስኬድ የቻልኩት ጊዜን በአግባቡ ስለምጠቀም ነው ይላል።
For me, there's just the reason, a lot of the big reason I did all those things is there's just so many things.
እኔ በእነዚህ ሁሉ ነገሮች ውስጥ የምሳተፈው የሚያስደስቱኝ ነገሮች ብዙ በመሆናቸው ነው። ለምሳሌ በአብዛኛው የሁለተኛ ደረጃ ትምህርት ቤት ቆይታዬ ሮጥ ነበር። ምክንያቱም መሮጥ እወዳለሁ። ሙዚቃ ስለምወድ ቫዮሊን እጫወታለሁ። የውጭ ክስተቶችንና የዓለም ጉዳዮችን ማወቅ ስለምፈልግ ደግሞ የትምህርት ቤታችን ዓለም አቀፍ ክለቦችን እመራለሁ። የጥቁር ተማሪዎች ጉዳይ ስለሚያሳስበኝ የጥቁር ተማሪዎችን ማህበር እመራለሁ። የስደተኞች የተግባር ቡድን ያቋቋምኩት ደግሞ በጣም አስፈላጊ ጉዳይ ስለሆነ ነው። በተለይ ወላጆች ስደተኛ መሆናቸውን ግምት ውስጥ በማስገባት ያቅመኝ መርዳት እፈልጋለሁ። ይሄ ደግሞ ለዩኒቨርሲቲ በምናመለከትበት ጊዜ ይጠቅማል። ኮሌጆች ሙሉ ስብዕና ያላቸው፣ ስለ ማህበረሰባችን የሚጨነቁና ከክፍል ውጭ ተሳትፎ ያላቸው ተማሪዎችን ይፈልጋሉ።
ኤታን ለስኬቱ ትልቁን ድርሻ የሚሰጠው ለቤተሰቦቹ በተለይ ደግሞ ለወላጆቹ ሲሆን፣ አባቱም የወላጅ ክትትል ለልጆች ስኬት ትልቅ ቦታ እንዳለው በልጃቸው ማየታቸውን ነው የሚገልጹት።
ትልቁ ነገር ሁሉም ልጆች አንድ አይነት አይደሉም። ግን ሁሉም ልጆች በቂ የሆነ ምንድነው አዘ ወላጅ ብዙ ጊዜ ወላጅ የልጁን አቅም ማየት ይገባዋል። ልጄ ምንድነው ኢንትረስቱ፣ ምንድነው የሚወደው እና ያንን ነገር ወደዛ መንገድ የሚወስደውን ነገር በተለያዩ ነገሮች ጋይደንስ እና ሳፖርት መስጠት አለበት። ሌላው ደግሞ ቻሌንጅ መደረግ አለባቸው ልጆች። የኔ አመለካከት ነው። የአመለካከት ምንድን ነው? ማንኛውም ልጅ ብዙ ጊዜ አሁን ቀርቷል የቻሌንጅ መደረግ። እኔ አሁን ኢተን ዜሮ ክላስ ያለ ሁለተኛ ክፍል ዶክተር መጽሐፍቶች ነው እንዲያነብ እንዲሰራ የምሰጠው። አንደኛ ክፍል ሲሆን የሶስተኛ ላይክ አድቫንስ እያደረኩ ነው ቻሌንጅ የማደርገው አንዳንድ ነገሮች እና ቻሌንጅ ግዴታ 100% ያመጣል ማለት አይደለም፣ ግን እዛ ላይ ያሉትን ድክመቶች አብረ በመስራት እና ስፔሻሊ ከኪንደርጋርተን እስከ ሚድል ስኩል እስከሚደርሱ ድረስ የወላጅ ክትትል በጣም ወሳኝነት አለው ለልጆች። ያ ቤዙ ነው ነው።
ወቅታዊ ጉዳዮችን በንቃት የሚከታተለው ኤታን በሃርቫርድ ቆይታው ዓለም አቀፍ ጉዳዮችንና መንግስታዊ አስተዳደርን ያጠናል። አንድ ቀን ደግሞ የአሜሪካ ፕሬዝዳንት ሆኖ ሊመረጥ ይችላል የሚለው ሐሳብ ከብዙ ቦታ ይሰነዘርለታል።
ብዙ ሰው ይጠይቀኛል። የማደርጋቸውን ነገሮች የማደርገው ዓላማ የሱ ሆኖ አይደለም። ምናልባት አንድ ቀን የመንግስት ስልጣን ሊይዝ ይችላለሁ ወይንም ፖለቲካ ውስጥ እገባለሁ። ከሆነ ጥሩ እድል ነው። ነገር ግን ያለፉትን 4 ዓመታት ፊቴ ላይ ባለው ነገር ላይ ነው ያተኮርኩት። እድሉን ካገኘው ግን በእርግጠኝነት በደስታ እቀበለዋለሁ።
ኤታን ግን በአንድ ነገር እርግጠኛ ነው።
እየሆነ ባለው ነገር በጣም ደስተኛ ነኝ። በጣም ብዙ እድል አለ። ብዙ የሚሰራ ነገር እንዳለና ብዙ ልጠቀማቸው የሚችላቸው ነገሮች እንዳሉ ይሰማኛል። ትምህርት እስኪጀምር ወደ ኮሌጅ እስከሚሄድ ቸኩያለሁ። አሁን ግን በዙሪያ እየሆነ ላለው ነገር በጣም አመስጋኝ ነኝ። የሚቀጥለውን ለማየት ደግሞ ጓጉቻለሁ።
ኤታን ዋናው ምኞቱ በሚኖርበት ማህበረሰብ ውስጥ ተጽዕኖ ፈጣሪ መሆን ነው። ለማህበረሰቡ ወኪል መሆንና ከዚህ በፊት ድምጻቸው ባልተወከለበት ቦታ ላይ ድምጽ ሆኖ የሚሟገትላቸው ሰው መሆን ይፈልጋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። Shagalam shagitu Maji mo Tau kya le shalang chena gam lili tu Ata ingi mo Sarganya malsanya mono yadara Lepe kachi ya wala Yishash le tafanda mora yezora Sharrabatan ni ala Europa, Europa, Europa ni Atmeti mo Italian, America, Lagos ni Shate mo Italian, America, Paris
body say bole bole kunjina sa hono ihedale bole I need that be the kuni wedale bole ankwa sa utalati la medale bole somebody say kilo kilo and she said la senga bahara kilo tafu balenda singa le kwa meskilo ahuram le maraki au sedeskilo europa 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 ni atmeni moi ale an america stockholm ni Shatemo Italian America Paris Celeci Yana Chojunda Imslishi Golfe France I Bella Italian Safer
ይቀጥላል በጎርጎርሳኑ 2023 ማገባደጃ ላይ በዩናይትድ ስቴትስ ውስጥ የተሰራ አንድ ጥናት 40 በመቶ የሚሆኑ ስራ ቀጣሪዎች እድሜያቸው በ20ዎቹ የሚገኙ ወጣቶችን ለመቅጠር እንደማይሹ ተጠቁሟል በቅርቡ ደግሞ ይኸው ይፋ የተደረገው ከ6 ወራት በፊት ይፋ የተደረገው ጥናት አብዛኞቹ ቀጣሪዎች እድሜያቸው በ10ዎቹ ማብቂያና በ20ዎቹ ውስጥ የሚገኙ በመጻረ ቃሉ ጄንዚ የሚባሉት መሆናቸውንም ነው ያመለከተው በዚህ ዙሪያ የተሰናዳው ዘገባ በመቀጠል ይቀርባል
በቅርቡ ከ800 በላይ ስራ አስኪያጆችና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምዶ ጄንዚ በመባል የሚታወቁትና በጎርጎርሳኑ 1990ዎቹ ማብቂያ ላይና በ2000 ዓመተ ምህረት መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስተውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮችና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ ከአስር ስራ አስኪያጆች መካከል አራቱ በዚህ እድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከአምስት ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠይቃቸው ቀን እነዚሁ ወጣቶች ኮላጅ ጋር ነው የመጡት ብለዋል። 1 በመቶ የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠይቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አልመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን ያዩ ለማውራት የማይደፍሩ አለባበሳቸው ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስተውቀዋል። የዚህ ጥናት ውጤት እንዳላስከረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዳገኙ የሚያሰለጥኑት ማይክል ኮነር ናቸው።
ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነግዱት ወይንስ ስራውን ይፈልጉታል?
ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለ መጠይቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥማቸው ያውቅም። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለ መጠይቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የሰልታይ ተግባቦት መምህርት የሆኑት ፕሮፌሰር ዳን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ አሳድሯል ይላሉ።
12ኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም እና እነዚህን የመሳሰሉ ነገሮች አልነበሯቸውም።
ፕሮፌሰር ዳን አክለውም የዚህ ውጤት ተማሪዎቹ የስራውን ዓለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ።
ዩኒቨርሲቲ መግባት የሚያጎናጽፋቸው ከመማሪያ ክፍሎች ውጪ ላሉ ተሞክሮች ዝግጁ መሆንን፣ በማህበረሰብ ውስጥ ያሉ መርሃ ግብሮች ላይ ተሳትፎ ማድረግን፣ ለስራ ልምድ መውጣትን የመሳሰሉ ነገሮች በሙሉ አልነበሯቸውም።
በጥናቱ ላይ የተሳተፉት 38 በመቶ የሚሆኑት ቀጣሪዎች የቅርብ ጊዜ ተመራቂዎችን ከመቅጠር ይልቅ ተለቅ ያሉትን ለመቅጠር እንደሚመርጡ አስታውቀዋል። ይህም ብቻ ሳይሆን ተለቀላሉት ሰራተኞች ጥቅማ ጥቅሞችንና ከርቀት ሆኖ የመስራት ሁኔታም ለማመቻቸት ፈቃደኛ ናቸው። ግማሽ በግማሽ የሚሆኑት ቀጣሪዎች ደግሞ የቅርብ ጊዜ ተመራቂ የሆኑት እድሜያቸው እስከ 25ና 27 የሚደርሱ ወጣቶችን ቢያንስ አንድ ጊዜ ከስራ ማባረራቸውን ተናግረዋል። 63 በመቶ የሚሆኑት ቀጣሪዎችም የቅርብ ጊዜ ተመራቂዎች የስራ ጫናን የመቀበል አቅም የላቸውም ያሉ ሲሆን፣ ሌሎች 61 ከመቶ የሚሆኑት ደግሞ አብዛኞቹ ለስራ አርፍደው ይመጣሉ ብለዋል። በተጨማሪም 59 በመቶ የሚሆኑት ቀጣሪዎች እነዚህ ወጣቶች የታዘዙትን ስራዎች በጊዜ እንደማያስረክቡ የተናገሩ ሲሆን፣ በተመሳሳይ 53 ከመቶ የሚሆኑት ቀጣሪዎችም እነዚህ ወጣቶች ለስብሰባ ሳይቀር አርፍደው ይመጣሉ ይላሉ። ኮነር ታዲያ ይሄ ሁኔታ የቅርብ ጊዜ ተመራቂዎች ላይ ተባብሶ ታየ እንጂ ጉዳዩ ቀደም ብሎ የጀመረ ነው ይላሉ።
ቢሮ የሚገቡ ቢሆን ኑሮ የስራ ጫናውን የሚቋቋሙበት የተሻለ እድል ነበራቸው። እነዚህ ልጆች በስራው ዓለም ውስጥ እንዴት ማደግ እንደሚቻል አሰልጣኝ ያሻቸዋል።
በአንጻሩ ፕሮፌሰር ዳያን በኮሌጅ ተማሪዎች ዘንድ የአእምሮ ጤና እክል አይሎ መጨመሩን የተናገሩ ሲሆን፣ በዚህም የተነሳ የኮሌጅ መምህራን በተማሪዎች ክፍል የመግባት ሁኔታ ላይ ያላቸውን ቁጥጥር ማለዘባቸውን፣ እንዲሁም ደግሞ የቤት ስራ የሚያስረክቡበት ጊዜ ላይም ነጻነት መስጠታቸውን ይናገራሉ።
አሁን ላይ ቀጣሪዎች እያነሱት ያለውና የተቀየረው ነገር ያለው የጭንቀት መጠንና የአእምሮ ጤና ተግዳሮቶች ናቸው።
ኮነር ታዲያ እነዚህ ወጣቶች ሁኔታዎች ቀለል እንዲልላቸው እየተመቻቸ ነው ይላሉ።
ለአንዳንድ ቀጣሪዎች ነገሮችን ቀለል አድርገው ለመቀበል በመሞከር ላይ ናቸው። በዚያ በኩል ትልቅ ልዩነት አይቻለሁ። የአእምሮ አቅመ ቢስነት ወይንም ነገሮችን መቀበል አለመቻል ተቀብሎ ራስን መንከባከብን እውቅና መስጠት እንደማለት ነው። ምክንያቱም እነዚህ ልጆች እንዲያድጉ የተነገራቸው ይህንኑ ነው።
የስራ ቅጥር አሰልጣኙ ኮነር ጄንዚ ተብለው የሚታወቀው የእድሜ ቡድን ላይ ያሉት የቅርብ ጊዜ ተመራቂ ወጣቶች ምንም እንኳን ለፕሮፌሽናል ስራ ቁርጠኝነት ያለማሳየት ሁኔታቸው ከወረርሽኙ በኋላ ቢያይልም፣ እነዚህ ሁኔታዎች ግን ቀድሞም ቢሆን እየተለመዱ የነበሩ ነገር ናቸው ይላሉ።
ውድቀት የሚያጋጥም ይመስላል። አንዳንዶቹ የቅርብ ጊዜ ምሩቃን በጣም እንክብካቤ የበዛባቸው ናቸው። እንደምታውቁት ዓለም ደግሞ በአብዛኛው ይቅርታ አታውቅም። ስለዚህ ሰዎች በጊዜ ይህን ነገር ከተረዱት ለወደፊት የስራ ዘመናቸው መልካም የሚሆን ይመስለኛል።
ኮነር አክለውም ወጣቶች ከስራ እድገት ይልቅ የሚያሳስባቸው በስራና በህይወታቸው መካከል ያለው ሰዓት ነው ይላሉ።
ይህንን ትውልድ በዋናነት የሚያሳስበው ነገር በትርፍ ጊዜ የሚደረግ ልምምድና በዚያው ዙሪያ እንደ አስፈላጊነቱ የሚለዋወጥ ሁኔታ ምቾት ነው። የወደፊት ሁኔታዎችን በተመለከተ በገንዘብም ሆነ በስራ ለማደግ ያላቸው ፍላጎት ዝቅተኛ ነው። በቃ ሁሌም የዛሬን ለመኖር የሚፈልጉ ነው የሚመስለው።
በዚህ ጥናት ላይ ከተሳተፉ 800 የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ውስጥ ግማሽ ያህሉ ጄንዚ በሚባለው የእድሜ ክልል ውስጥ ያሉ ተቀጣሪዎች ለስራው ያልተመጣጠነ ክፍያ ጠይቋል ይላሉ። ፕሮፌሰር ዳያን ግን ይህ የሚያሳየው ወጣቶቹ ከቀደመው ትውልድ በተሻለ ገንዘብ ላይ ያላቸው እውቀት መዳበሩን ነው ይላሉ። ፕሮፌሰር ዳያን አያይዘውም እነዚህ ወጣቶች ገና በዩኒቨርሲቲዎችና ኮሌጆች ውስጥ ሳሉ ኮርፖሬሽኖች እጅግ ብዙ ስራን በትንሽ ወጪ እንደሚያሰሩ መስማታቸውንና ማወቃቸውን ይገልጻሉ። እነዚህ ወጣቶችም ህልም የሚያደርጉት የተቀጣሪዎቹን ደሞዝ ሳይሆን የቢሊዮነር ቀጣሪዎቹን ገቢ መሆኑንም አክለው ተናግረዋል። ለዶራ ማካወር ዘገባ አይደን ገረመው። አድማጮቻችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የእሁድ ምሽት። I'm not afraid of the dark.